ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አስራ ሁለተኛው የአድዋ ድል መታሰቢያ ነገ ይከበራል። ዛሬ በዋዜማው ልዩ ዝግጅትም ይኖሩናል።
ኦሮሚያን ማልማት ማለት ኢትዮጵያን ማልማት ስለሆነ በአንድነት ትናንት ተነስተን ጠላቶቻችን እንዳሸነፍነው አንድነት ኃይል ስለሆነ በጋራ ሆነን ለክልሉ የልማት ጥሪ መልስ መስጠት የምንችልበት ጊዜ አሁን ስለሆነ በጋራ የልማት ማህበሩን ጥሪ ተቀብሎ በተለያዩ ስቴቶች በምናደርገው ስብሰባ ላይ እንዲገኝ እንዲያበረታታ ማድረግ አለብን።
አሜሪካ የሚገኙት የልማት ማህበሩ ዋና ዲሬክተር አቶ ደጀኔ የተቻ ናቸው። ማህበሩ የኦሮሚያ ልማት ማህበር የአሜሪካ ቢሮን ሊከፍት ነው። ዘገባ ይዘናል። ቀደም ብለን እንደ ጠቆም ነው 123ኛው የአድዋ ድል መታሰቢያ ነገ ይከበራል። በዋዜማው በርከት ያሉ ልዩ ልዩ ዝግጅቶችን ይዘናል።
ከምሽቱ ዜና መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዚዳንት ኡሁሩ ኬንያታ የአዋሳ ፓርክን ጎበኙ። ሶማሊያ ውስጥ በተካሄደ ጥቃት 20 ሰዎች ሞቱ፣ አያሌ የቆሰሉ። ደቡብ ሱዳን 7 ሰዎችን በስቅላት ቀጣች፣ የሚሉ ይገኙባቸዋል።
አርብ የካቲት 22 2011 ዓመተ ምህረት ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረን እናመሻለን። አብራችሁን አምሹ።
አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጠቅላይ ሚኒስትር አብይ አህመድና የኬንያ ፕሬዝዳንት ኡሁሩ ኬንያታ የአዋሳ ኢንዱስትሪ ፓርክን መጎብኘታቸው ተገለጠ። በጉብኝታቸው ወቅት ስለ አጠቃላይ የፓርኩ እንቅስቃሴ ገለጣ የተደረገላቸው ሲሆን የሁለት ኩባንያዎችን የምርት ሂደትም ተዘዋውረው ተመልክተዋል። ጠቅላይ ሚኒስትር አብይ ባለፈው ዓመት በኬንያ ባደረጉት ጉብኝት በሁለቱ አገሮች መካከል ያለውን የኢኮኖሚ ግንኙነት ወደ ላቀ ደረጃ ለማድረስ መስማማታቸው አይዘነጋም። የፕሬዝዳንቱ ጉብኝት ስምምነቱን ከፍ ወዳለ ምዕራፍም ያሸጋግረዋል ተብሎ እንደታመነበት የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ገልጠዋል። ዶክተር አብይ ዛሬ ጠዋት በተካሄደ የኢንቨስትመንት መድረክ ሞያሌን የምስራቅ አፍሪካ የኢኮኖሚ ማዕከል ለማድረግ ከኬንያ ጋር በጋራ እንደሚሰራ ገልጠዋል። ፕሬዝዳንት ኬንያታ በኢትዮጵያ የሁለት ቀናት ይፋዊ ጉብኝት ለማድረግ አዲስ አበባ የገቡት ዛሬ ጠዋት ነው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ የወንጀል ችሎት አቶ ኢሳያስ ዳኘው ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ አቃቢ ሕግ የሰጠውን ምላሽ አዳመጠ። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማም ተለዋጭ ቀጠሮ ሰጥቷል። ለዝርዝሩ መለስካቸው አምሃ።
ፍርድ ቤቱ ዛሬ ረፋዱ ላይ እንደተሰየመ ከትናንት በስቲያ አቶ ኢሳያስ ዳኘው በጠበቃቸው አማካይነት አቃቢ ሕግ ላቀረበባቸው ክስ የመጀመሪያ ደረጃ መቃወሚያቸውን በቃል ያሰሙ መሆናቸውን አስታውሶ አቃቤ ሕግ የበኩሉን ምላሽ በቃል እንዲሰጥ ጠይቋል። አቃቤ ሕግ በበኩሉ ክርክሩን በጽሑፍ እንዳዘጋጀ ገልጾ ይህንኑ ለፍርድ ቤቱ እንዲያቀርብ አመልክቷል። ፍርድ ቤቱም የተከሳሽ ጠበቃ ክርክራቸውን በቃል በግልጽ ችሎት ያቀረቡ በመሆኑ አቃቤ ሕግም ምላሹን በዚሁ መንገድ ማሰማት እንዳለበት አዟል። አቃቤ ሕግ በበኩሉ በጽሑፍ ያዘጋጀውን ክርክር በንባብ እንደሚያቀርብ አስታውቆ በጽሑፍ ያሰፈረው ክርክር ግን ከመዝገቡ ጋር እንዲያያዝለት በማመልከት ለተከሳሽ የመጀመሪያ ደረጃ መቃወሚያ ምላሹን በንባብ አሰምተዋል። አቃቤ ሕግ በመልሱ የተከሳሽ ጠበቃ እንዳስቀመጡት የመሠረተው ክስ ግልጽነት የጎደለው አይደለም። ተከሳሽ የወንጀል ድርጊቱን የፈጸሙት ከተባባሪዎቻቸው ጋር መሆኑን በክሱ ቢገለጽም የተባባሪዎቹ ስም አልተካተተም መባሉም ሕጋዊ ተቀባይነት ያለው ክርክር አይደለም። ምክንያቱም የተባባሪዎቻቸውን ዝርዝር ማቅረቡ አይጠበቅም፣ ተገቢነትም የለውም ብሏል። የሥልጣን ደረጃቸው ተለይቶ አልተጠቀሰም የተባለውም ትክክለኛ አገላለጽ አይደለም። በክስ ማመልከቻው የኤንጂቲኦ ዳይሬክተር በሚል ተመልክቷል የሚሉና ሌሎችንም ተቃውሞዎች በመዘርዘር ምላሽ ሰጥቶ የወንጀል ድርጊቱ በጊዜ አልተዘረዘረም የሚለውን ተቃውሞ በመቀበል በዚህ ረገድ ያለውን ጉድፈት ለማሻሻል ጊዜ እንዲሰጠውና የክስ ማሻሻያ እንዲያቀርብ ተለዋጭ ቀጠሮ ጠይቋል። ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ብይኑን ለመስጠት ለየካቲት 29 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ሶማሊያ ውስጥ በተካሄደ ጥቃት የ20 ሰዎች ሕይወት መጥፋቱ ተገለጠ። ይህ ዛሬ አርብ የተካሄደው ጥቃት ህዝብ በብዛት በአንድ አካባቢ በሚገኝበት ሞቃዲሾ አውራ መንገድ ላይ ተሽከርካሪዎች የቦምብ ፍንዳታ ባደረሱ ማግስት ነው። በነውጠኞችና በመንግስት የጸጥታ ኃይሎች መካከል በተካሄደው ጥቃት ከሞቱት በተጨማሪ 40 ያህል ሰዎች መቁሰላቸውም ታውቋል። ከአልቃይዳ ጋር የሚሰራው አልሻባብ ለጥቃቱ ኃላፊነት መውሰዱም ተገልጧል። አንድ የአልሻባብ ቃል አቀባይ ለሮይተርስ ዜና አውታር በሰጡት ቃል ቡድኑ ማካ አልሙካሪያ ሆቴልን መቆጣጠሩን ገልጧል። ቃል አቀባዩ አብደሲስ አቡ ሙሳ በሰጡት ገለጣ የመንግስት ኃይሎች ወደ ሆቴሉ ለመግባት 3 ጊዜ ሞክረው ተዋጊዎቹ እንዳላስገቧቸውና አሁንም በቡድኑ ቁጥጥር ስር ሆቴሉ ማለት ነው እንደሚገኝ አመልክቷል።
ደቡብ ሱዳን እየተገባደደ ባለው የካቲት ወር 7 ሰዎችን በስቅላት ቀጣች። 3ቱ ከአንድ ቤተሰብ ናቸው። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል እንደገለጠው 7ቱም ሟቾች ወንዶች ናቸው። የምስራቅ አፍሪካ አምነስቲ ምክትል ዲሬክተር ሰይፍ ማንጎጎ ዛሬ ይፋ እንዳደረጉት ለሰው ልጅ ሕይወት ደንታ የሌላቸው የደቡብ ሱዳን ባለስልጣናት ሰውን በሞት መቅጣት ኋላ ቀርነትና ዓለም እየተወው እንደመጣም ግንዛቤ አላገኙም ሲሉ ተችተዋል። የደቡብ ሱዳን ባለስልጣናት ሰዎችን በሞት ከመቅጣት ይልቅ ለእስረኞች ተሐድሶ በመስጠት ወደ ጤናማ ሕይወታቸው ቢመልሷቸው በህብረተሰቡ ውስጥ አዎንታዊ ሚና መጫወት በቻሉ ነበር ብለዋል ዲሬክተሩ ማጋምጎ። በተጨማሪም የደቡብ ሱዳን የሞት ቅጣት በስቅላት ነው የሚፈጸመው።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ምንም እንኳ የዚህ ሳምንቱ የቪየትናም ድርድር ፍሬ አልባ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያው መሪ ኪም ጆንግ ኡን ላይ ቅሬታ እንደሌላቸው ይልቁንም ሀቀኛ መሪ ሲሉ እንዳሞካሿቸው ተሰማ። ትራምፕ ሃኖይ ውስጥ በተቀረጸውና ትናንት ሐሙስ አየር ላይ በዋለው የፎክስ ቴሌቪዥን ቃለ ምልልሳቸው ፕሬዚዳንት ኪም ብልህ እንዲሁም ፈጣን ሰው ናቸው ብለዋል። እኔም ወዳቸዋለሁ፣ እርሳቸውም ይወዱኛል ያሉት ዶናልድ ትራምፕ ይህ እንኳ አይሆንም ተብለው ለቀረበላቸው ትችት ወይም ለተጠራጠሩ ሰዎች በሰጡት መልስ ለምንድን ነው የማልወዳቸው? ሁለታችንም እንግባባለን ብለዋል።
ትናንት ሐሙስ በዩናይትድ ስቴትስ ምክር ቤት የደህንነትና የጸጥታ ጉዳዮች ኮሚቴ ፊት ቀርበው ከሰባት ሰዓታት በላይ የምስክርነት ቃል በዝግ የሰጡት በፕሬዚዳንት ዶናልድ ትራምፕ የቀድሞ ጠበቃ ማይክል ኮሆን ቀጣይና የመጨረሻው የምስክርነት ቃላቸውን ለመስጠት እንደ አውሮፓውያን የዘመን አቆጣጠር መጋቢት 6 በኢትዮጵያ የዘመን አቆጣጠር የካቲት 27 ቀን ወደ ምክር ቤቱ እንደሚመለሱ ተገለጠ። የኮሚቴው ሊቀመንበር የካሊፎርኒያው ዲሞክራት አዳም ሼፍ እንደገለጡት ከኮሆን ጋር በትራምፕ የሞስኮ ህንጻ ፕሮጀክት ጉዳይ ላይ የሰሩት ሩሲያዊው የንግድ ሰው ፍሊክስ ስታርም ይመለሳሉ። ስታር ከፕሬዚዳንት ትራምፕ ጋር ባላቸው ግንኙነት ነው የመገናኛ ብዙሀኑን ትኩረት የሳቡት። ኒውዮርክ ታይምስ ጋዜጣ እንደ አውሮፓውያን የዘመን አቆጣጠር በ2017 ዘገባው ስታር ለኮሆን በላኩት የኢሜይል መልእክት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ቀረቤታ እንዳላቸውና የህንጻ ፕሮጀው ስምምነትም ለትራምፕ በምርጫ ማሸነፍ እንደሚረዳ ጽፏል። ልጃችን በምርጫው አሸንፎ የዩናይትድ ስቴትስ ፕሬዚዳንት እንደሚሆን እኛ ሁኔታዎችን እናመቻቻለን ብለው ነው ስታር የጻፉት።
ከእንግዲህ የሮሄንጂያ ስደተኞችን እንደማትቀበል ባንግላዴሽ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አሳወቀች። የውጭ ጉዳይ ሚኒስትሩ ሻሂዱል ሐቆይ በትናንቱ ቀን ለምክር ቤት ባስተላለፉት መልእክት ከማያንማር ለሚመጡ ስደተኞች ከእንግዲህ ምንም አይነት መስተንግዶ እንደማናደርግ ስገልጥ በሐዘን ነው ብለዋል። የማያንማር አምባሳደር ሆዱ ሹዋን በበኩላቸው የሮሄንጂያ ስደተኞችን ለመመለስ አገራቸው ጊዜ እንደሚያስፈልጋት አስታውቀዋል። ከፍተኛ የሥነ ልቦና ዝግጅት ስለሚያስፈልግ ምክር ቤቱ ጊዜ እንዲሰጥና ትዕግስትም እንዲያደርግ አምባሳደሩ ጠይቀዋል። እርሳቸው እንደሚሉት አምባሳደሩ ማለት ነው፣ ራካይን ውስጥ ያለው ሁኔታ ምቹ ስላይደለ በአሁኑ ወቅት አንድም የሮሄንጂያ ስደተኛ ለመመለስ ፈቃደኛ አይደለም።
ታሊባን ደቡባዊ አፍጋኒስታን ውስጥ በሚገኝ አንድ ከፍተኛ ወታደራዊ ጦር ካምፕ ላይ ማለዳ ባካሄደው ጥቃት 25 ወታደሮች ተገድለው ሌሎች በርካቶች መማረካቸው ተገለጠ። የአፍጋኒስታን ባለስልጣናትና የታሊባን ምንጮች እንዳረጋገጡት አጥፍቶ ጠፊዎች ያሉበት ወታደራዊ ዩኒፎርም የለበሱና በከባዱም የታጠቁ ሰርጎ ገቦች ሄልማንድ ክፍለ ግዛት ውስጥ የሚገኘውን የዩናይት ስቴትስ ወታደሮች የነበሩበትን የሾራብ ጦር ካምፕ ጥሰው በመግባት ነው ጥቃቱን ያካሄዱት። ግጭቱ እስከ እኩለ ቀን ድረስ እንደተካሄደ የተገለጸ ሲሆን አካባቢው ከአጥቂዎች መጽዳቱንና እርምጃ መወሰዱን ግን የአፍጋኒስታን ባለስልጣናት እርግጠኞች እንዳልሆኑም ታውቋል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ስርጭታችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ወደ ቀጣዩ ማለትም የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ እናሰማ። በውጫሌ ውል ልዩ ስሙ ይስማ ንጉሥ በተባለ ስፍራ አጼ ምኒልክና የጣሊያኑ እንደራሴ ውል በተፈራረሙበት ቦታ ላይ ቤተ መዘክር እየተገነባ ነው።
በሰዓቱ ሲፈራረሙበት የነበሩት ድንጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለመው የአምባሰል ተራራዛ አካባቢ ነው። ጊሸን የግማደ መስቀሉ ያለበት አካባቢ ዘ ነው። ጎልቦ ሀይቅዛ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው።
የደቡብ ወሎ ዞን ባህልና ቱሪዝም ኃላፊ አቶ ሱሌማን እሸቱ ናቸው። የአድዋ ድል በዋዜማው ለ123ኛው የአድዋ ድል መታሰቢያ በዓል ውሎ የተፈረመበትን ይህን ቀደም ብሎ የተጠቀሰውን የይስማ ንጉሥ አካባቢ ዛሬ እንቃኛለን። ሙሉ ቅንብሩም በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ቅዳሜው የዕለቱ አብይ ርዕስ።
አመሰግናለሁ ጊዜው ቀኑንም መረመርኛል። 123ኛ እኔ 12 አልኩ ቅድም ይመስለኝ።
ቅርብ ይመስላል
አመጣሁት። የዕለቱ አብይ ርዕስ እንዲህ ይገባል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የአልሻባብ ተዋጊዎች በአንድ የመኖሪያ ህንፃ ላይ ከትናንት ጀምረው ያደረሱት ወረራ የመንግስቱ የጸጥታ ኃይሎች በወሰዱት እርምጃ ሊያበቃ መቻሉ ተዘግቧል። የመንግስቱ ኃይሎች ታጣቂዎቹን ለ24 ሰዓታት ያህል በውጊያ እንደጠመዷቸው ነው የተነገረው። በመዲናዋ በሚገኝ ሆቴል ጎን ያለውን ህንፃ ከትናንት ማታ ጀምረው ከወረሩት መካከል ቁጥራቸው ያልታወቀ ታጣቂዎች አሁንም እዚያው እንዳደፈጡ መሆናቸው ተገልጧል። የቪኦኤ ሶማሊኛ አገልግሎት ባልደረባችን መሐመድ አልአድ ያጠናቀረው ዘገባ አለ። ዝርዝሩን ቆንጅት ታቀርባለች።
በስፍራው ያለ የቪኦኤ ዘጋቢ እንዳመለከተው የመንግስቱ የጸጥታ ኃይሎች አካባቢውን በጠቅላላ አጥረው የሞቱትን ሰዎች አስከሬኖች ማንሳት ጀምረዋል። ጋዜጠኞች ታጣቂዎቹ የወረሩት ህንጻ አጠገብ እንዳይጠጉ ተከልክለዋል። ትናንት ሐሙስ ማታ ነው ታጣቂዎች ማካ አልሙካራማ የሚባለው የሞቃዲሾ ቁልፍ አውራ ጎዳና ዳርና ዳር በሚገኙ ሆቴሎችና ምግብ ቤቶች ደጃፍ በሁለት መኪናዎች ላይ የጠመዷቸውን ቦምቦች ያፈነዱት። በአንድ ሰዓት ልዩነት ከደረሱት ፍንዳታዎች በኋላ ታጣቂዎቹ በአቅራቢያው ያለ የመኖሪያ ህንጻ ላይ ሆነው ተኩስ ከፈቱ። የእጅ ቦምብ መወርወርም ጀመሩ። የሶማሊያ የጸጥታ ባለስልጣናት እንደሚሉት ታጣቂዎቹ ኢላማቸው አድርገው የነበሩት አንድ ሆቴል መስሏቸው ነው የመኖሪያ ህንጻውን የወረሩት። የቀድሞ የሶማሊያ የብሔራዊ ጸጥታ ምክትል ኃላፊ የነበሩት አብዲ ሰላም ጉሌድ የሚከተለውን አስተያየት ሰጥተዋል።
እርምጃው በቶሎ እንደሚጠናቀቅ ነበር የታሰበው። ነገር ግን ታጣቂዎቹ በጭንቀት ብዛት ያላቸውን ሲቪሎች በመከላከያ ተገንነት አግተው ስለነበር ለጸጥታ ኃይሎቹ እርምጃቸውን ለማጠናከር አስቸጋሪ አድርጎባቸዋል።
የማስታወቂያ ሚኒስትሩ ዳሂር ሞሐመድ ጌሌ በመንግስቱ ራዲዮ በሰጡት ምላሽ ታጣቂዎቹን ከህንጻው ለማስወጣት ቀላል አልነበረም ነው ያሉት።
እርምጃው በቶሎ እንደሚጠናቀቅ ነበር የታሰበው። ነገር ግን ታጣቂዎቹ በጭንቀት ብዛት ያላቸውን ሲቪሎች በመከላከያ ተገንነት አግተው ስለነበር ለጸጥታ ኃይሎቹ እርምጃቸውን ለማጠናከር አስቸጋሪ አድርጎባቸዋል።
ይህ በዚህ እንዳለ በትናንቱ የመኪና ላይ ቦምብ ፍንዳታ የሞቱት ሰዎች ቁጥር ከሶስት የሆስፒታል የህሙማን መቀበያ ክፍሎች በተገኙ መረጃዎች መሰረት ከ30 በልጧል። የታጣቂዎቹ ወረራ እንዲያበቃ ከተደረገ በኋላ የተገኙት አስከሬኖችና ቁስለኞች ቁጥር ባለመታወቁ እንጂ አሃዙ ሊጨምር እንደሚችል ነው ሞቃዲሾ ያሉ የቪኦኤ ዘጋቢዎች የሚናገሩት። ለትናንቶቹ ተከታታይ የቦምብ ፍንዳታዎችና በመኖሪያው ህንጻ ወረራ ጽንፈኛ እስላማዊ ታጣቂ ቡድን አልሸባብ ኃላፊነት ወስዷል። በምዕራባውያን ከሚደገፈውና 22,000 ወታደሮች ባሉት የአፍሪካ ህብረት ሰላም አስከባሪ ኃይል ከሚጠበቀው መንግስት ጋር የሚዋጋው አልሸባብ በደቡብና ማዕከላዊ ሶማሊያ ካሉት ጠንካራ ይዞታዎቹ አብዛኞቹን በመንግስቱና በአህጉራዊው ህብረት ሰራዊት መነጠቁ ይታወቃል። በዩናይትድ ስቴትስ በተከታታይ በሚሰነዘሩበት የአየር ጥቃቶችም የተዋጊዎቹ እንቅስቃሴና አቅሙ እጅጉን ተዳክሟል። ባለፈው የአውሮፓውያን 2018 ዓመተ ምህረት ብቻ የዩናይትድ ስቴትስ የአፍሪካ ክፍለ ጦር በአልሸባብ ተዋጊዎች ላይ 50 ጊዜ ጥቃቶችን እንዳደረሰን የተነገረው ዘንድሮ ብቻ 23 ጊዜ ድብደባ አካሂዷል። በዚህ ሳምንት ማክሰኞ ባደረሰው ጥቃት 20 ሽብርተኞችን መግደሉ ይታወቃል። ታጣቂው ቡድን ወታደራዊ እርምጃዎች ቢበረቱበትም ታዲያ ሞቃዲሾ ውስጥ በየጊዜው ግድያዎች መፈጸሙና ፍንዳታ ማድረሱን እንደቀጠለ ነው። ባለፈው ወር ምክትል ጠቅላይ አቃቢ ሕጉን መሐመድ ሙርሳልንና ከሁሉም በእድሜ አንጋፋ የነበሩትን የምክር ቤት አባል ኦስማን ኢልሚ ቦኮሬን መግደሉ አይዘነጋም።
ወደ ሁለተኛው የመጽሔቱ ትንታኔ ርዕስ እንሻገር። የኦሮሚያ ልማት ማህበር የአሜሪካ ማስተባበሪያ ጠቅላይ ቢሮውን ከነገ በስቲያ እሁድ ሚኒሶታ ክፍለ ግዛት ውስጥ ዋና ከተማይቱ ሚኒያፖሊስ በይፋ ይከፈታል። ኦሮሚያን ማልማት ኢትዮጵያን ማልማት ነው ያሉት የልማት ማህበሩ ዋና ዲሬክተር አቶ ደጀኔ ኢቴቻ ሁሉም ሰው ያለ ልዩነት እንዲረባረብ ሲሉ ነው ጥሪ ያሰሙት። ሰለሞን አባተ ተጨማሪ ይዟል።
ከተቋቋመ 25 ዓመታትን ያስቆጠረው የኦሮሚያ ልማት ማህበር ባለፉ የእንቅስቃሴው ዓመታት ከ4 ቢሊዮን ብር በላይ የፈጁ ለሕዝብ አገልግሎት እየሰጡ ያሉ ተቋማትን መገንባቱን የማኅበሩ ዋና ዳይሬክተር አቶ ደጀኔ ኢትቻ ነግረውኛል።
ይህ ልማት ማህበር እንዲቋቋም ያደረጉት 3 ዋና ዋና ትኖች ነበሩ። አንደኛ ኦሮሚያ በዛን ሰዓት መሰረተ ልማት ያልተስፋፋበት ካለም ደግሞ መሰረተ ልማቱ በከተሞች አካባቢ ብቻ ተወስኖ ስለነበረ በገጠሪቱ ክፍል ያሉ የክልሉ ወላዶች 2 ነፍስ ይዘው ይሞቱ ነበር። መንገድ ባለመኖሩ፣ ጤና ጣቢያ ባለመኖሩ የተወለዱ ልጆችም ደግሞ በውሃ ወለድ በሽታ የክልሉ ህዝብ ሲሰቃይ ነበረ። ከዛም አልፎ ተቋቁሞ ያደጉ ልጆች ወደ ትምህርት ቤት ሄዶ መማር ሲፈልጉ ትምህርት ባለመስፋፋቱ በመሰረተ ልማቱ እረኛና ከብት በመጠበቅ በኋላ ቀርነት ውስጥ ስለነበረ፣ ስለዚህ ይሄንን ነገር በመንግስት ብቻ ሊፈታ ስለማይችል ለምን እኛ የራሳችን አስተዋጽኦ አናደርግም ብለው ውስን የክልሉ ተወላጆች፣ ምሁራን፣ አርሶ አደሮች፣ ነጋዴዎች በጋራ ሆኖ በብሔር፣ በሃይማኖት፣ በሌላው እንትን ሳይል የለማች ክልል የተማረው የሰው ሀብት የተፈጠረበት ለነዋሪዎቿ ምቹ የሆነች ኦሮሚያ ተፈጥራ ለማየት የሚፈልጉ ውስን የክልሉ ተወላጆችና የብሔሩ ተወላጆች ያቋቋሙ ልማት ማህበር ነው።
እኛ የልማት ማህበር ነን ይላሉ አቶ ደጀኔ። በሃይማኖት ያልተገደበ የፖለቲካ አመለካከት የማያራምድ ተቋም ነው የኦሮሚያ ልማት ማህበር።
ይሄ ልማት ማህበር ባለፉት 25 ዓመታት 731 ትምህርት ቤቶችን በመገንባት ኢንፍራስትራክቸር የሚያስፈልገውን በማሟላት ልጆች ትምህርት ቤት እንዲሄዱ አድርጓል። የእናቶችና የህጻናት ሞት ለመቀነስ 206 ጤና ጣቢያዎችን በመገንባት አስፈላጊ ቁሳቁሶችን በማሟላት አምቡላንስ በመግዛት የእናቶችና የልጆች ሞት እንዲቀነስ ለማድረግ ተሰርተዋል። በአካባቢ እንክብካቤ ላይ ትልቅ ስራ ሰርተዋል። ወደ 1800 የውሃ ፕሮጀክቶችን በመስራት የክልሉ ህዝብ የንጹህ መጠጥ ውሃ እንዲያገኝ አድርገዋል። መንገድ ሰርተዋል። ወደ 347 የሚሆኑ ኪሎ ሜትር ሰርቷል። እንግዲህ ይህን መንገድ የኦሮሚያ ልማት ማህበር በኦሮሚያ ክልል ውስጥ ያለው ኦሮሞ ይሁን አማራ ይሁን ጉራጌ ይሁን ትግሬ ይሁን ሁሉም መንገዱን ይሄድበታል። ውሃም ከሆነ ሁሉም ይጠጣል። ስለዚህ ለክልሉ ላለው ህዝብ ይህን የልማት ስራዎችን ስሰራ ነበር። በአጠቃላይ ወደ 3400 ፕሮጀክቶችም 4.1 ቢሊዮን የኢትዮጵያ ብር ወጪ በማድረግ የልማት ስራዎችን ሰርተዋል። መንግስት ያልደረሰበት ግን በጣም ውስብስብ ለህዝባችን ክሪቲካል ችግር የሆኑትን ቦታ ቀድሞ በመድረስ የልማት ስራዎችን ስሰራ ነው የቆየው።
የኦሮሚያ ልማት ማህበር የተቋቋመው የመንግስትን ቀዳዳዎች ለመድፈንና ለማገዝ እንጂ ከመንግስት እገዛ ለመጠበቅ ባለመሆኑ የተመደበለት በጀትም ሆነ የሚሰጠው የገንዘብ ድጋፍ እንደሌለ ተናግረዋል ዋና ዳይሬክተሩ።
እኛ የለዚህ በጀት ደግሞ የምናገኘው ከህዝባችን ነው፣ ከአርሶ አደሩ፣ ከመሆራን በወራዊ ኮንትሪቢሽን ከምናገኘው እና ከዓለም አቀፍ ኤንጂዎች ፕሮፖዛል በመስራት ከምናገኘው ነው ይህን ስራ የምንሰራ እንጂ ከመንግስት 5 ሳንቲምም አናገኝም።
ከነገ በስቲያ እሁድ ጠቅላይ ቢሮውን ሚኒያፖሊስ ላይ በይፋ የሚከፍተው የማኅበሩ የአሜሪካ ማስተባበሪያ ይፋ ማድረጊያ እንቅስቃሴውን ትናንት ሐሙስ የምዕራብ ዩናይትድ ስቴትሷ ኦሬገን ግዛት ትልቋ ከተማ በሆነችው ፖርትላንድ ደጋፊዎችን በማሰባሰብና ቅስቀሳ በማድረግ መጀመሩን የአሜሪካ ማስተባበሪያ ቢሮው ሥራ አስፈጻሚ ኮሚቴ የሕዝብ ግንኙነት ኃላፊ ወይዘሮ ሁሪያ ለታ ነግረውኛል።
የኦሮሚያ ልማት ራዕይና ተልዕኮ በእሁድ ማርች 3 ላይ የካቲት 24 ላይ ማለት ነው ከኢትዮጵያ የመጡ ፕሬዚደንት ደጀኔ ኢቲቻ ለማብራራት ዝግጁ ላይ ናቸው ማለት ነው። ሰው ጥያቄ ካለው ለምን እዚህ እንዳስፈለገ ሁሉ በእሳቸው በኩል መልእክት ይተላለፋል ማለት ነው።
የኦሮሚያ ልማት ማህበር 25 ዓመታትን ያስቆጠረ ተቋም ነው። በውጪ ያሉ የኦሮሚያ ተወላጆች ወይም በዩናይትድ ስቴትስ ያላችሁ እስካሁን ድረስ ግንኙነት ነበራችሁ? ከዚህ ማህበር የምታግዙበት የምትረዱበት መንገድ ነበረ?
እንደሚታወቀው ላለፉት 25 ዓመታት ሀገራችን ውስጥ የነበረው ፖለቲካ ጫና እኛ ከኦሮሚያ ልማት ማህበር ጋራ ግንኙነት ፈጥረን ለመስራት ብዙ ክፍተት ቦታ አልነበረንም። ይሄም የፖለቲካ ጫና የነበረው ሁላችን የምናውቀው ነው። አሁን ግን ለውጡ ከመጣ ጊዜ ጀምሮ የተለያዩ ሰዎች ኦሮሚያን በመጎብኘት ይሄንን ኦሮሚያ ልማት ቢሮንም ሄዶ በማየት የተለያዩ ራዕይና እቅድ ይዘው ወደዚህ ተመለሱ። በዛ ምክንያት ነው አሁን የኦሮሚያ ልማት ቢሮውንም ወደ ዳያስፖራ አምጥተን አገራችን ያለው የልማት ሁኔታ መሻሻል እንዳለበት ወስነን በፍላጎት ጥቂት ሰዎች አንድ ላይ መጥተን ስም ለመጥቀስ ኦቦ ለሊሳ ሂካና ሴና ጀንጀሞ የሚባሉት ናቸው። ሁላችንንም እያሰባሰቡት ኢትዮጵያ ሄደው ይሄንን ቦታ ኦሮሚያ ልማት ቢሮውን ሄደው ጎብኝተው እየሰሩ ያሉትንም ስራ አይተው በጣም ተገርመውና ተደንቀው ይሄ ደግሞ ወደ አሜሪካ መጥቶ ተረዳድተን ልማቱን በበለጠ ሁኔታ ማሻሻል እንዳለብን ወስነው አሰባስበው ቢሮውን ለመክፈት ዝግጅት ላይ ነን ማለት ነው። አሁን
ለመሆኑ የኦሮሚያ ልማት ማህበር አባል ወይም ደጋፊ ለመሆን ኦሮሞ መሆንን ወይም የክልሉ ተወላጅ መሆንን ይጠይቅ ይሆን እንዴ አቶ ደጀኔ?
በፍጹም ቅድም ያልነው ራዕያችን አንደኛ በኦሮሚያ ክልል ውስጥም የሚገኝ ማንኛውም ሰው ኦሮሚያን የማልማት መብት አለው፣ ግዴታም አለ። ምክንያቱም ቅድም እንዳል ዋት እናወጣ ለይተን ለኦሮሞ አይደለምና እዛ ላለው ለክልላችን ነዋሪዎች ነው። ይህንን ነገር ደግሞ ከኛ ከባህላችን ደግሞ ይሄ ነው፣ አቃፊ ነን እንጂ ገፊ አይደለም። ስለዚህ የኦሮሚያ ልማት ማህበር ማንኛውም የክልሉ ነዋሪ ነው። ልማት ማህበሩ ካቋቋሙ ሰዎች የክልሉ ተወላጅና የብሔሩ ተወላጆች ነው ብዬ ያልኩት ለዛ ነው። ስለዚህ ማንኛውም ክልል ውስጥ የነበሩት ዛሬም ሁሉም አማራውም ትግሬውም ጉራጌውም ሁሉም ልማታዊ አስተሳሰብ ያላቸው ሰዎች ኦሮሚያ ለማች ማለት ኢትዮጵያ ለማች ብሎ የሚያስቡ ኢትዮጵያዊ ሁሉ እኛን ስረዳ ነበር። ባለፉት
የአሜሪካው ቢሮ የህዝብ ግንኙነት ኃላፊ ወይዘሮ ኩሪያ ለታም ያላቸው ሀሳብ ተመሳሳይ ነው።
እቅዳችንና ራያችን ላይንም እንደተናገር ነው ይሄ ልማት ለመደገፍ አንደኛ ኦሮሞ መሆን የለበትም። የትኛውም ሀገር ተወላጅ መሆን ይቻላል። ልማትን የአንድን ሀገር እድገት የሚያምን ሰው ሁሉ ገብቶ መሳተፍ ይችላል። ሃይማኖት አያቅደውም፣ ፖለቲካል ስታንድ አያቅደውም፣ ዘር አያቅደውም፣ ሁሉ ሰው መሳተፍ ይችላል ማለት ነው።
የማህበሩ ዳይሬክተር በተገኙበት በትናንቱ የፖርትላንድ ኦሬገን ስብሰባ ላይ አዳማ ውስጥ ላለው 600 ተማሪዎችን ለያዘው አዳሪ ትምህርት ቤት አገልግሎት የሚሰጡ ወደ 70 ኮምፒውተሮችና አዳዲስ ላፕቶፖችን መግዣ የሚውል የ31,000 ዶላር እርዳታ መገኘቱ ታውቋል። ቡድኑ ዛሬ ሲያትል ላይ ካለው ተመሳሳይ መርሃ ግብር ሌላ ነገ ሚኒሶታ ሚኒያፖሊስ በማከታተልም የቴክሳስ ከተሞች ሂውስተንና ኦስትን ከዚያም በፔንሲልቬንያዋ ላንካስተርና በዋሽንግተን ዲሲም መድረኮች እንደሚኖሩ ተገልጿል። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ዋሽንግተን።
ወደ ቀጣዩ ዘገባ እናልፋለን። የሲዳማ አርነት ንቅናቄ በምህጻረ ቃሉ ሲአን ስርዓቱ በሕገ መንግስታዊ ጉዳዮች ጣልቃ መግባቱ የለውጡን አካሄድ ጥያቄ ውስጥ እያስገባ ስለመሆኑ ማሳያ ነው ሲል ከሰሰ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በበኩሉ ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ተወያይቷል፣ ጣልቃ ገባ የሚባልበት ምክንያት ግን የለም ብሏል። ንቅናቄው በሰጠው ጋዜጣዊ መግለጫ ብሔራዊ የምርጫ ኮሚሽን ውሳኔ ህዝብ ለማስፈጸም ዝግጁ ያለ መሆኑን እቃወማለሁም ብሏል። የብሔራዊ ምርጫ ኮሚሽን ምላሽ ለጊዜው ይሄ ዘገባ እስከተጠናቀረበት ድረስ አላገኘንም። ዝርዝሩ ግን ዮናታን ዘብዴዎስ ከአዋሳ እንደሚከተለው ያቀረበው ነው።
የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዱካሌ ለምሶ እንዳሉት የህዝበ ውሳኔ ቀን በውል አልተገለጸም። የሲዳማ የክልልነት ጥያቄ ምላሽ ያሰጥ መጓተቱና የውሳኔ ህዝብ ቀን አለመታወቁን የተቃወመ የሰላማዊ ሰልፍ ተካሂዶም ይሄ ነው የሚባል በእሳቸው አገላለጽ ብቃት ያለው ምላሽ ያሰጠ የክልልም ሆነ የፌዴራል መንግስት አካል የለም ብሏል። አሁን ባለው ተጨባጭ ሁኔታ ስርዓቱ በህገ መንግስታዊ ጉዳዮችና በአስፈጻሚ ተግባር ውስጥ ጣልቃ የገባ ሲሆን ለውጡ ጥያቄ ውስጥ ስለመግባቱ ማሳያ ይሄ ነው ብሎም የሲዳማ አርነት ንቅናቄ ሲአን ያምናል ብሏል። የክልሉ ምክር ቤት የተጣለበትን ኃላፊነት እንዲወጣና ዝምታውን እንዲሰብርም ጠይቋል።
ሰላማዊ ሰልፍ ሲደረግ ሰላማዊ ሰልፉን ተከትሎ አንድ አካል ጉዳዩ የሚመለከተው ምላሽ መስጠት አለበት። ሬፈረንደሙ የማደራጀት ኃላፊነት ያለበት የክልል መስተዳድር ምክር ቤት ነው። ስለዚህ ይህን የሚያክል ህዝብ በዚህ አደባባይ ወጥቶ ጥያቄውን ሲያቀርብ ኦፊሻሊ መግለጫ ሲሰጥ አልሰማንም። በቦታው ተገኝቶም ይሄ ነው ምላሹ ያለ ሰው የለም። ይሄ ምንድነው የሚያሳየው? ከፍተኛ በህዝብ ላይ ያለው ንቀት ነው የሚያሳየው። በዚህ ጉዳይ ላይ የክልሉ ምክር ቤት መግለጫ ሊሰጥ ኦፊሻል መግለጫ መስጠት አለበት ብለን እናስባለን። የሲዳማ ህዝብ ጥያቄ ጠይቋል። ሬፈረንደም ነው ቀረው። የቀረች ጊዜ ተረጋግቶ ለመስራት ጊዜ ያስፈልጋል። ምክንያቱም ሌሎች ክልሎች በዚህ ምክንያት የሚወጡ አሉ። ለነዛም እናስባለን። በጋራ ለማሰብ እንዲቻል ታይም ቴብሎቹ ወጥቶ በትክክል ለህዝቡ ሊገለጽ ይገባል።
መግለጫውን ለጋዜጠኞች በጽሁፍ ያቀረቡት የሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ ራስን በራስ የማስተዳደር ጥያቄ ህገ መንግስታዊ መስፈርቶችን አሟልቶ በደቡብ ክልል ምክር ቤት ውሳኔ አገኝቶ በብሔራዊ ምርጫ ቦርድ አመቻችነት ውሳኔ ህዝብ እንዲደረግ ደብዳቤ ቢጻፍም በክልሉ ምክር ቤት ቁርጠኝነት ማነስና በፖለቲካ ጣልቃ ገብነት እየተጓተተ ነው ብሏል። ሲአን በሰጠው መግለጫ ምርጫ ኮሚሽን ውሳኔ ህዝብ ለማስፈጸም ዝግጁ አለመሆኑንም ተቃውሟል።
ህዝበ ውሳኔ ተደርጎ ሊጠናቀቅ ከሚጠበቀው ጊዜ የቀረው በጣት የሚቆጠሩ ወራት ብቻ ሆኖ ሳለ በደቡብ ክልል ምክር ቤት በኩል የቁርጠኝነት ማነስና የፖለቲካ ጣልቃ ገብነት በሰፊው እየታየ እንደሆነ ድርጅታችን ገምግሟል። ይህ ተግባር ህገወጥ ብቻ ሳይሆን እንደቀደሙት ጨለማ ጊዜያት ሁሉ አሁንም የገዢ ፓርቲ ጫና በመንግስት ተቋማት ላይ ያረፈ እንደሆነ የሚያረጋግጥ ነው። ለአብነትም በየካቲት 14 ቀን 2011 ዓ.ም የህዝበ ውሳኔ መዘግየትን ምክንያት ተደርጎ በመላ ሲዳማ የተጠራው ሰላማዊ ሰልፍ ፍጹም ሰላማዊ በሆነ አካል መደረጉን ምክንያት በማድረግ ከጋዜጠኞች ለብሔራዊ ምርጫ ቦርድ ለተነሳው ጥያቄ ምላሽ ሲሰጡ ህዝበ ውሳኔ ለማስተባበር በደቡብ ክልል ምክር ቤት ጥያቄ መቅረቡን ገልጸው፣ ነገር ግን ህዝበ ውሳኔ ለማደራጀት ዝግጁ እንዳይደለም ከመግለጹም አልፎ ህዝበ ውሳኔው ይካሄዳል ወይ የሚል ከስልጣናቸው ውጪ የሆኑና አግባብነት የሌላቸውን ምክንያቶች እየደረደሩ መቀጠሉ አሁንም ተቃውሞ በስርዓቱ ተጽዕኖ ስር መሆኑን የሚያሳይ ሆኗል።
ከብሔራዊ ምርጫ ኮሚሽን ምላሽ ለማግኘት ከትላንት ጀምሮ ያደረግነው ሙከራ አልተሳካም። ስናገኝ የምንመለስበት ይሆናል። መግለጫው ሰሞኑን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የካቲት 19 2011 ዓ.ም አውጥቶ ነበር ያለውን መግለጫ ድርጅቱ ፈላጭ ቆራጭ መሆኑን ያሳየት መሆኑን ፓርቲያችን አረጋግጧል ይላል።
በሀገራችን የመጣውን አንጻራዊ ለውጥ ገዢ ፓርቲ በመንግስት ተቋማት ላይ በሚያደርገው ጣልቃ ገብነት እንዳይደናቀፍ የህግ አውጪውና ፈጻሚው አካል ጤነኛ ግንኙነታቸውን ብቻ መሰረት አድርጎ እንዲያንቀሳቅሱ አጥብቀን እናሳስባለን።
የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ድርጅቱ ፖለቲካዊ ጣልቃ ገብነት አላሳየም፣ ነገር ግን ጥያቄው ኃላፊነት በተሞላበት መንገድ እንዲፈታ ተወያይቷል ብሏል።
እንደ ፓርቲ ሊኖረን የሚገባው ነው ውይይት ያደረግንበት፣ እንደዚያን ጉዳዮችን እንዴት እንሂድበት የሚል ውይይት አድርገን በደንብ በጥንቃቄ ኃላፊነት በተሞላ መንገድ ህዝቡን ባሳተፈ ብለናል። እዚህ ጋር ኮንሲደር ሊደረጉ የሚገቡ ጉዳዮችን ኮንሲደር እናደርጋለን።
ጣልቃ እንደገባችሁ አድርገው እንደሚያስቡም ነግረውናል።
ደኢህዴን የክልሉ ገዢ ፓርቲ ነው፣ የመንግስትም ስልጣን አለው እጁ ላይ። ስለዚህ ጣልቃ የሚገባበት የሚባል የሚጋር ነገር የለው። በክልሉም ይሁን በሀገሪቱ የመንግስት ስልጣን ውስጥ ክልና ያለው ከመሆኑ ጋር ተያይዞ ሂደቶቹ ላይ ኮንሰርንድ በሆናቸው ጉዳዮች ላይ በመንግስትም ባለው ኃላፊነት እንደ ፓርቲም ደግሞ ህዝቡ የወከለው ህዝቦች ስላለው የህዝቡን ከማየት ጋር ነው።
ከዚህ በተጨማሪ መግለጫው የህዝብና ቤት ቆጠራ በተመለከተ ማዕከላዊ ስታቲስቲክስ ኤጀንሲ በሐዋሳና በስዳማ ዞን ሲከተለው የነበረውና ሐዋሳ ከተማ ነዋሪዎችን ከስዳማ ውጭ የማድረግ አዝማሚያ አጥብቆ እንደሚቃወምና በአራተኛው ህዝብና ቤት ቆጠራ የእርምት እርምጃ እንዲወሰድ ይጠይቃል።
በ1999 በተደረገው ቆጠራ 2.9 ሚሊዮን አካባቢ የተባለው የስዳማ ህዝብ የሐዋሳን 259,803 ሳይጨምር ነው። ስለዚህ ከዚህ በኋላ የሚደረግ ህዝብና ቤት ቆጠራ ይሄንን አካሄድ በሚያስቆጥርበት ጊዜ ቀድሞ የሰራውን ስህተት ከነ ማብራራው አስተካክለው የሐዋሳ ከተማ ህዝብ በስዳማ ዞን ህዝብ ድምር ውስጥ ተጠቃለው የሚገባበትን አሰራር ማካተት እንዳለበት ነው።
የብሔራዊ ማዕከላዊ ስታቲስቲክስ ኤጀንሲ የሐዋሳ ቅርንጫፍ ኃላፊ አቶ ብርሃኑ ኃይሉ በበኩላቸው ያለፈው ቆጠራ ውጤት የእኛ ብቻ ሳይሆን የሁሉም ባለድርሻ አካላት የስራ ውጤት ነው ብሏል።
ሐዋሳ ብቻ አይደለም፣ ብዙ በሀገር ውስጥ ባሉ ከተሞች ውስጥ ሪፎርም ከተማች ተብሎ የተያዘዋል። በእነዛ ሪፎርም ከተሞች ለምሳሌ ሐዋሳ ከተማ ካየን ሐዋሳ ከተማ ትልቁ ከተማ ነው፣ ራሱን የቻለ ማለት ነው። በከንቲባ ሚስተዳደር፣ ስለዚህ በከንቲባ ሚስተዳደር ራሱን በከንቲባ ሚስተዳደር። እኔ እስከማውቀውና እስከምሰማውን ድረስ እንደዚ ነገሮችን ሰምቼም አላውቅም። አሁን ነው የምትገልጽልን። አሁን ግን እንደው መሆን ያለበት ስላለፈው የቆጠራ በማንሳት አላስፈላጊ ውዝግቡዝ ከመብጣት ይሄን ዙር ሁሉም አካል ቆጠራው ለማሳካት በቅንጅት መስራት ለሁላችንም፣ ለሁሉም፣ ለሀገርም፣ ለህዝብም ለሚፈለገው እንትን ለመድረስ እንደሚጠቅም መገንዘቡ ነው የሚያስፈልገው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው እናመሰግናለን። ከአዋሳም በቀጥታ ወደ ኢየሩሳሌም ይሆናል ጉዟችን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሶስት የተለያዩ የሙስና ወንጀሎች ክሶች እንዲመሰረቱባቸው የአገራቸው ጠቅላይ አቃቤ ሕግ ሀሳብ አቀረቡ። ሊንዳ ግራንስቲን ከኢየሩሳሌም ያጠናቀረችውን ዘገባ ቆንጅታየ ይዛ ቀርባለች።
የእስራኤል ጠቅላይ አቃቤ ሕግ ጠቅላይ ሚኒስትሩ ላይ አንድ ጉቦ የመብላት ሁለቱ ደግሞ የእምነት ማጉደል ወንጀል ክሶች ይመስረትባቸው ያሉት 2 ዓመታት ከወሰዱ ምርመራዎች በኋላ ነው። ኔታንያሁ በጠቅላይ አቃቤ ሕጉና ግራ አክራሪ የዜና አውታሮች ባሏቸው ላይ የሚወነጅሉኝ በመጪው ምርጫ እንዳላሸንፍ ነው በማለት ብርቱ ነቀፋ አሰምተዋል።
ኦል ምግዳል ክላፊም ዘ ይክሮስ אני בטוח בזה לחלוטין
የቀረቡብኝ ክሶች በሙሉ ሐሰት ሆነው እንደሚገኙ በጣም እርግጠኛ ነኝ። ደግሞም ገና ለስንትና ስንት ዓመት ጠቅላይ ሚኒስትር ሆኜ የምቀጥል ሰው ነኝ ሲሉ ነው የተሰሙት። ቀደም ሲል የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንዲህ ሲሉ ኔታንያሁን አበረታተዋል።
I can say this that he's done a great job as prime minister. He's tough, he's smart, he's strong.
እኔ ማለት የምችለው እንደ ጠቅላይ ሚኒስትር ግሩም ሥራ ከናውነዋል ያን ልናገር እችላለሁ። ጠንካራ ጎበዝ ናቸው። የጦር ኃይላቸውን በደንብ አድርገው የገነቡ ብርቱ ሰው ናቸው።
የእስራኤል ጠቅላይ አቃቤ ሕግ ኔታንያሁ መከሰስ አለባቸው ያሉት ምርጫው ሊካሄድ 39 ቀናት ብቻ በቀሩበት በአሁኑ ወቅት ነው። ጠቅላይ ሚኒስትሩንና ሊኩድ ፓርቲያቸውን የመራጭ ድጋፍ ሊሸረሽርባቸው ይችላል ተብሏል። 3 የቀድሞ የጦር ኃይል አዛዦች ያሉበት ለዘብተኛ ፖሊሲዎችን የሚያቀነቅን አዲስ ፓርቲ ጠንከር ያለ ድጋፍ እያገኘ ነው። ኔታንያሁ ወንጀል ፈጽመሃል ተብዬ ካልተፈረደብኝ በስተቀር ከስልጣን አልወርድም ብለዋል። ይከሰሱ የሚለው የአቃቤ ሕግ ሐሳብ ራሱ ውሳኔ እስኪያገኝ ወራት ሊወስድ እንደሚችል ነው የሚነገረው። አቃቤ ሕጉ በተዛመደ ዜና በኔታንያሁ ባለቤት ሳራ ላይ የተመሰረቱት ክሶች እንደሚሰረዙ አስታውቀዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅድም አሉላ 123ኛው የአድዋ ድል መታሰቢያ ነገ ይከበራል። በዋዜማው ልዩ ልዩ ቅንብሮች፣ ዝግጅቶች አሉን ብለናል።
ልክ ነው።
እና አንዱ ሙዚቃ ሊሆን ይችላል።
ልክ ነው።
ጂጂዬ ነች።
ጂጂ ናት ለዛሬ ለአሁን የመረጥናት። ታዲያ ሌሎችም ይኖሩናል እንደ ሰዓታችን።
በጣም
ልጅ ተወዳጇ ድምጻዊ ጂጂ እናመሰግናለን። ዛሬ የሚለውን ታዲያ ነገ ምን ደግመዋለን? በለቱ በርከት ያሉ ቅንብሮች ኖሮናል። አድማጮች
ያው ነው ከዋዜማው ጀምሮ ነው የሚከበረው በዓል።
ትክክል 123 ዓመት የዘለቀ የድል ብስራት ዜማ ነውና አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ36 37 ያመለክታል። አዲሱ አበበ ዋና ዋናውን የዓለም ዜና ያሰማናል።
ጠቅላይ ሚኒስትር አብይ አህመድና ለሁለት ቀናት ኢትዮጵያ የገቡት የኬንያው ፕሬዝዳንት ኡሁሩ ኬንያታ የአዋሳ ኢንዱስትሪ ፓርክን ጎበኙ። በጉብኝቱ ወቅት ስለ አጠቃላይ የፓርኩ እንቅስቃሴ ገለጻ የተደረገ ሲሆን የሁለት ኩባንያዎችን የምርት ሂደትም ተዘዋውረው ተመልክተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት አቶ ኢሳያስ ዳኛው ላቀረቡት የመጀመሪያ ክስ መቃወሚያ የአቃቤ ሕግ ምላሽን አደመጠ። ሶማሊያ ውስጥ በተካሄደ ጥቃት የ20 ሰዎች ሕይወት ጠፋ፣ የሌሎችም 40 ያህል ሰዎች ጉዳት ደርሶባቸዋል። ደቡብ ሱዳን ባለፈው የአውሮፓውያን የካቲት ወር 7 ሰዎችን በስቅላት ቀጣች። 3ቱ ከአንድ ቤተሰብ ናቸው። ሱዳን የሞት ቅጣቷን በስቅላት ነው የምትፈጽመው። አርዕስተ ዜናው ይኸው ነው።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። ሁለተኛውን አጋማሽ ቀደም ሲል በአነበብነው አርዕስተ ዜና ጀምረናል። አሁን የአድዋ ድል መታሰቢያ ቅድም እንዳልናችሁ ልዩ ዝግጅቶች አሉን። አንዱ ደግሞ ይቀጥላል።
ታሪካዊው የአድዋ ጦርነት ሲነሳ አብሮት የሚነሱ 3 ታሪካዊ ስፍራዎች አሉ ይለናል መስፍን ከስፍራው ባጠናቀረው ዘገባው።
የመጀመሪያው የውጫሌ ውል የተፈረመበት ይስማ ንጉስ የተባለው ሲሆን 20 አንቀጾችን ያዘው የውጫሌ ውል የተፈረመው እዚህ ቦታ ነበር ከዛሬ 130 ዓመታት በፊት።
ሁለተኛው የክተት አዋጅ ታውጆ ኢትዮጵያውያን እንደ አንድ ልብ መክረው እንደ አንድ አካልም ገስግሰው የተሰባሰቡት የወረኢሉ ከተማ ነው።
ወረኢሉ ዘማቾቿን አስተናግዳ ስንቅ ቋጥራ በሰላም እንደወጣችሁ በድል ተመለሱ ብላ ሸኘች። ሶስተኛው ታሪካዊ ስፍራ ከግማሽ ቀናት ባነሰው ውጊያ ወራሪው ኃይል ድባቅ የተመታበት የአድዋ ተራሮች ነው።
እነሆ አድዋ ዘንድሮ 123ኛ ዓመቱ ይከበራል። እናም ውሎ የተፈረመበትን የእስማ ንጉሥን አካባቢ እንዲህ እንቃኛለን በመስፍን አራጌ ቅንብር።
በሰንሰለታማው ያምባሰል ተራሮች ጉያ ስር እንደ ሰማይ በተንጣለ ለማራኪ ሜዳ መሃል አንድ ኮረብታለች። ዳግማዊ አጼ ምኒልክ የኢጣሊያው ንጉስ ቀዳማዊ ኡምበርቶ እንደራሴ ከሆነ ኮንት ፒየትሮ አንቶኒሊ ጋር ለፊርማ ሲቀመጡ ምናልባትም ቦታው የታላቁ ያድዋ ጦርነት ሰበብ የሆነውል ፊርማ ያረፈበት ስፍራ ይሆናል ብለው አላሰቡት ይሆናል። የሆነ ሆኖ ከውጫሌ ከተማ አንድ ሰዓት የግር መንገድ ርቀት ላይ በሚገኘው የስማ ንጉስ ላይ ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ የሚል መግቢያ የሰፈረበት ባለ 20 አንቀጽ ስምምነት በአጼ ምኒልክና በጣሊያን እንደራሴ መሃል ተፈራረሙ። ሚያዝያ 25 1881 ዓ.ም ላይ የተዋዋሉት ውል ግን ከላይ ማራኪ ከውስጥ አዋኪ አንቀጽ የሰፈረበት ነበር። አንቀጽ 17 በግራዝማች ዮሴፍ ንጉሴ ከጣሊያንኛ ወደ አማርኛ የተተረጎመው አንቀጽ የኢትዮጵያ ንጉሰ ነገስት በአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን፣ ጣሊያንኛው ግን ኢትዮጵያን አሻንጉሊት አድርጎ ሁሉ ነገር በጣሊያን በኩል የሚፈጸም መሆኑን ያውጃል። የታሪክ ምሁራን እንደሚሉት ወቅቱ አውሮፓውያን አፍሪካን ለመቀራመት በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው የሚመጡበት ስለነበር ለሚኒሊክ ሸፍጡ ሚስጥር አልሆነባቸው። እናም የማይቀረው ሆነ። አድዋ ከኢትዮጵያ አልፎ ለአፍሪካ፣ ከአፍሪካ አልፎ ለካሪቢያን ሀገራት በነጻነት ተምሳሌትነት ተፈረጀ። እንደ ማርከስ ጋርቪ አይነት የጥቁር መብት ታጋዮች ላነገቡት የፓን አፍሪካኒዝም ንቅናቄ አድዋ መሰረት ጣለ። እዚህ አኩሪ ገድል መነሻ የሆነው የውጫሌ ውል የተፈረመበት ቦታ ይስማ ንጉስ ሰሚ ያገኘ ይመስላል። ዛሬ ከክልሉ በተመደበ ከ25 ሚሊዮን ብር በላይ ስፍራውን የቱሪስት መዳረሻ ለማድረግ የተለያዩ ስራዎች እየተሰሩ መሆኑን ግንባታውን በመፈጸም ላይ ያለው የአማራ ህንጻ ስራዎች ድርጅት የይስማ ንጉስ ፕሮጀክት ጽህፈት ቤት ቴክኒካል ማኔጀር ኢንጂነር ዮሐንስ አሰፋ ይገልጻሉ።
ፕሮጀክቱ ባለፈው አመት 2010 የካቲት 26 ስራ ጀምሯል። ፕሮጀክታችን እንግዲህ እየገነባ ያለው 3 ብሎኮችን ነው። የሙዚየም ህንጻ የሚባል አንድ ብሎክ አለን። የካፍቴሪያ ህንጻ የሚባል አለ ሁለተኛ ብሎክ። 3ኛ ብሎክ ዋና መግቢያ በር ሜይን ጌት የምንለው ነው። ጠቅላላ ውለታው 25,774,720 ብር አካባቢ ውለታ ያለው ፕሮጀክት ነው።
በአሁኑ ሰዓት ምን ደረጃ ላይ ደርሳቸዋል?
አሁን የካፍቴሪያ ህንጻ የምንለውን አጠቃላይ ስትራክቸር ስራ እና እነዚህ የግድግዳ ስራዎችን ፕላስተሪንግ ማን ጨምሮ ያለቀበት ሁኔታ ነው ያለው። የሙዚየም ህንጻ ደግሞ እንዲሁ ስትራክቸር ስራ አልቆ የጣራ ስራ እየሰራ ነው ያለንበት ሁኔታ ነው ያለው። እንግዲህ አፈጻጸሙ ጠቅላላ ወደ ፐርሰንት ስንሰራ 62% አካባቢ ደርሷል ማለት ነው ፕሮጀክቱ።
ፕሮጀክቱ የአካባቢውን ህብረተሰብ የዘመናት ጥያቄ የፈታ ዘርፈ ብዙ ፋይዳ የያዘ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ስሎሄማን ሸቱ ገልጸዋል።
አንደኛ እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል። ምክንያቱም ይህን አካባቢ ካለማ ነው ቱሪስት መምጣቱ አይቀርም። የመጀመሪያው እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል ብለን እናስባለን። በሰዓቱ ሲፈራረሙበት የነበሩት ዝንጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለመው ያምባሰል ተራራ እዛ አካባቢ ነው። ጊሸን የግማደ መስቀሉ ያለበት አካባቢ እዛ ነው። ጎልቦ ሀይቅ እዛ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው። ከዛ ውጭ ግን በተደጋጋሚ ሲባልም እንደነበረው የጥቁር ህዝቦች የድሉ እንትን አድዋ ተራሮች አካባቢ ላይ ይሁን እንጂ የተጸነሰው እዚህ አካባቢ ላይ ነው፣ ይስማ ንጉስ አካባቢ ላይ ነው። ምክንያቱም መነሻው እዚህ አካባቢ ላይ ነው አንቀጽ 17 የተፈረመበትና ታሪካችንንም በደንብ ከመዘከር ከማስታወስ ማንነታችንን በደንብ አጉልቶ ከማውጣት ረገድ የአካባቢ ላይ ሲለማ ፋይዳው በጣም የጎላ ነው ማለት ነው።
የውጫሌ ውል ከተፈረመበት ይስማ ንጉስ በሰሜን በኩል ፍልፈላ ደብረገነት ኪዳነ ምሕረት የምትባል ቤተ ክርስቲያን አለች። የቤተ ክርስቲያኗ ስብከተ ወንጌል ኃላፊና ምክትል አስተዳዳሪ መምህር ቆሞስ አባ ወልደ ምድህን ወልደ ገብርኤል ቤተ ክርስቲያኗ በታሪካዊ የውጫሌ ውል ስምምነት ወቅት ተሳትፎ እንደነበራት አስታውሰዋል። ታሪኩን የሚዘክር ቋሚ ቅርስ መሰራቱም አገራዊ አንድነትን ለመገንባት ያግዛል ብለዋል።
መጀመሪያም ድርድሩ ቦታ ላይ ይቺ ቤተ ክርስቲያን ታቦቷ የምኒልክ የነበሩት እቴጌ ገብረ ስላሴ ናቸው። ታቦቷን ይዘው ሂደው እዚያ ቦታ ላይ ተተክላ ድርድር ነበረ። አብሮ ድርድሩ ላይ ታቦትን ይዘው ሂደው ነበረ እና ከዚህም አንጻር አሁን ለወደፊት ላለው ትውልድ ይህን ታሪክ እያስታወሰ የአባቶቻችንን ጀግንነት የአባቶቻችንን አልበገሬነት የሚያስታውስበት አሁን ወጣቱ ከዚህ የተነሳ ይሄ አሁን ኢትዮጵያዊን ታሰረሰ የሌለው ወጣት አብዛኛው እየተሰማ ነው። በብሔር በጎሳ የመከፋፈል አለ። ይሄ በብሔር በጎሳ ሳይከፋፈሉ በኢትዮጵያዊነት ስሜት ኢትዮጵያዊ አልበገሬነትን ያሳዩበት ትልቅ አሻራ ስለሆነ ከዚህ አንዱ ይሄ ነው አንደኛው ፋይዳ ነው።
ይህ ዘንድሮ የ123ኛውን የአድዋ ድል በዓል ሲከበርም አድዋ የአንድነታችን መሰረት ነው የሚል መሪ ቃል በማንገብ ነው እየተንቀሳቀስን ያለ ነው። ስለዚህ እንዲህ አይነት ታሪኮችን መዘከር እንዳይነት ታሪኮችን ማስታወስ አንደኛ ጽናትን ማርባቸዋለን፣ ሁለተኛ በአንድነት ነው አሸናፊነትን መወጣት ይቻላል በሰዓቱ ማለት ነው። እንደዚህ ተከፋፍለን ወይም ሌላ እንትን ሆነን አይደለም። ስለዚህ አንድነትን ማርባቸዋለን።
ማህበረሰቡ አከባቢው ይልማልኝ የሚል ጥያቄ ሲያቀርብ ከራሱ የሚጠበቅበትን በማበርከት ጭምር ነበር ፕሮጀክቱ አሁን እንዲሆን የጣረው። 4 ሄክታር መሬት ያለካሳ በነጻ መስጠቱ ለታሪኩና ለማንነቱ ያለውን ቀናኢነት ያስመሰከረበት እንደሆነ አስተያየት ሰጪዎቹ ተናግረዋል። ፕሮጀክቱን ገንብቶ ማጠናቀቅ ግባችን አይደለም የሚሉት የዞኑ ባህልና ቱሪዝም መምሪያ ኃላፊ ይልቁንም ዘላቂነቱን የማረጋገጥ ታሪካዊ ኃላፊነት አለብን ብለዋል።
እንግዲህ ህንፃ ማስመረቅ ሳይሆን ሙዚየም ከተገነባ በኋላ የተለያዩ ቅርሶችን በተለይም ከታሪኩ ጋር ተያያዥነት ያላቸውን ቅርሶች አሰባስበን እዛ ላይ አንዱ የጉብኝት አካል እንዲሆኑ ፍላጎታችን ነው። እንደዚሁም ሐውልትም እናስባለን። እዛ አካባቢ ለሱም ምቹ ሁኔታዎችን እየፈጠር ነው። ሐውልት ይገነባል። የግል ባለሀብቱም ገብቶ እንደዚሁ ሎጆችን፣ ሆቴሎችን እንዳለማ ያው የፕሮሞሽን ስራውን የገጽታ ግንባታ ስራውን እዛ አካባቢ ላይ እየሰራ ነው ማለት ነው።
ብዙ አመታት የተከበሩ ትልልቅ እንደው የወገባቸው ስፋት እስከ 18-19 ክንድ የሚሆኑ ዝግባ፣ ዶላ ከ91 ሀገር ቅርዘት ዛፍ ዝርያ በላይ ያለው አባቶቻችን ለብዙ አመታት 100 አመታት ጠብቀው ያስቀመጡት ነው። እንግዲህ ማንም ሳያጠፋው። ሁለተኛ በአድዋ መታሰቢያነቱ ሙዚየሙ ሲሰባሰቡ፣ ቅርሶቹ ሲሰባሰቡ አባቶቻችን የጀግንነት ስራ የሰሩበትና የጦር መሳሪያው ጻጻፉ ደብዳቤዎች የጎራዴው በዚህ ጣሊያንን ድል ነሰሩት ይህንን ያደረጉት እያለ ህብረተሰቡ እያስታወሰ ለጥናታዊ ጽሁፍ ለሚያዘጋጁ ለሌሎችም ቱሪስቶች ስቦ ምርምር የሚያደርጉበት ነው። ሁለተኛ ገና ደግሞ ከ11ኛው ክፍለ ዘመን 1155 አካባቢ ላይ ጀምሮ ብዙ አብያተ ክርስቲያናቶች እዚህ አካባቢ ላይ ነበሩ። እነዚህ አብያተ ክርስቲያናቶች ከግራይ በኋላ ፈራርሰው አልተመለሱም። ስለዚህ እነዚያም ቦታዎቹ ስላሉ ተጨምረው ከተጠናበት የዚያን ጊዜ የነበራቸው የስልጣኔ ሂደት የስልጣኔ አሻራቸውን የሚያሳይ ነው ብለን እንገምታለን።
ከዚህ ባሻገር አካባቢው መንፈሳዊና ባህላዊ እሴቶች ጎልተው የሚንጸባረቁበት ታሪካዊና መልክዓ ምድራዊ በረከቶች እየታደለ በመሆኑ ህዝባዊ ተጠቃሚነትን ለማረጋገጥ ምቹ ድል ይፈጥራል ተብሏል። ፕሮጀክቱ ከጥር 27 2012 በፊት ተጠናቆ ለአገልግሎት ይውላል።
መስፍን እናመሰግናለን። ልሸልል ነበር። መስፍን እናመሰግናለን። አድማጮች፣ ከአድዋ ጋር አሁንም በተያያዘ የፕሮግራም ማሳሰቢያ አለን።
ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው።
ኢትዮጵያውያን በ19ኛው ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደመቀ ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው።
ኢትዮጵያ የብዙ ብሔሮች ሀገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዙሃነቱ አይደል፣ ብዙሃነቱ በአግባቡ መያዝ አለ።
አሁን ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው። እንደ ሰማችሁትም የቀደሙት ፕሮፌሰር ሽመት ሲሻኝ በዚህ በዩናይት ስቴትስ በቨርጂኒያ ክፍለ ግዛት በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት የዩናይት ስቴትስ መንግስት የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ሲሆኑ
እርሳቸውን ተከትሎ የሰማቸዋቸው ደግሞ ፕሮፌሰር ህዝቅኤል ገቢሳ በዚህ በዩናይትድ ስቴትስ በሚሽጋን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። በአድዋ ድል ታሪካዊ ፋይዳ ላይ ባተኮረ ሰፋ ያለ ውይይት በነገው ምሽት ይሰማል። ጠብቋቸው።
አሁን ወደ መጨረሻው ቅንብር እንሻገር።
የቨርሞንቱ የህግ መወሰኛ ምክር ቤት አባል በርኒ ሳንደርስ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዲሞክራቶች እጅግ እየተጨናነቀ የመጣውን መድረክ ተቀላቅለዋል። ሳንደርስ እንደ ምጣኔ ሀብት፣ የአየር ንብረትና የጤና ጥበቃን በመሳሰሉ ቁልፍ ጉዳዮች ላይ ተራማጅ አስተያየቶችን በማቅረብ ከሚከራከሩ በርካታ ዲሞክራቶች አንዱ ናቸው። ፕሬዚዳንት ዶናልድ ትራምፕ እና ሌሎች በብዛት ያላቸው ሪፐብሊካኖች ዲሞክራቲክ ፓርቲው ወደ ሶሻሊዝም እያመራ ነው ሲሉ ይከሳሉ። አሁን የሚታየው ሁኔታ በመጪው ዓመት ለሚካሄዱ ትላልቅ የርዕዮተ ዓለም ክርክሮች መድረኩን እያዘጋጀ መሆኑ ይዘገባል። ጂም ማሎን ከዚህ ከዋሽንግተን ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ነው የሚያቀርበው።
በዲሞክራቲክ ፓርቲ ውስጥ ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩት ፖለቲከኞች እነ ካማራ ሃሪስን፣ ኮሪ ቡከርንና ኤሊዛቤት ዋረንን ያካትታሉ። ሁሉም በምረጡኝ ዘመቻቸው ላይ ድምፅ ሰጪዎችን እየቀሰቀሱ ነው። ኤሊዛቤት ዋረንን እንስማ።
We can win this fight! Dream big!
ይህን ትግል ማሸነፍ እንችላለን። በትልቁ አልሙ። ጠንክራችሁ ታገሉና አሸንፉ።
ራሳቸውን እንደ ዲሞክራሲያዊ ሶሻሊስት አድርገው የሚያዩት የቬርሞንቱ ሴናተር በርኒ ሳንደርስ ከዲሞክራቲክ ፓርቲው ለፕሬዝደንትነት የሚወዳደሩትን በርካታ ፖለቲከኞች በቅርቡ ከተቀላቀሉት መካከል አንዱ ናቸው። ስለ ዘመቻቸው ያስረዳሉ።
Our campaign is about creating a government and economy that works for
የምረጡን ዘመቻችን ዓላማ ለጥቂቶች ሳይሆን ለብዙሃን የሚሰራ መንግስትና ምጣኔ ሀብት ለመፍጠር ነው።
እንደ ቬርማንቱ ሳንደርስ ሁሉ ይህን መሰሉ ብርታት የሚታይበት ዘመቻ ኮንግሬሱን አዲስ ከተቀላቀሉ የተወካዮች ምክር ቤት አባል ከኒውዮርኳ አሌክሳንድራ ኦካሲዮ ኮርቴዝም በግልጽ ይታያል። አዲስ የአየር ንብረት ጥበቃ አቅዳቸውን እየገፉበት ነው። አሌክሳንድራ ኦካሲዮ ኮርቴዝ
And I am so incredibly excited that we are going to transition this country into the future.
ይቺን ሀገር ወደ ቀጣዩ ዘመን ልናሸጋግር በመሆናችን በጣም በጉጉት እየጠበቅኩ ነኝ። ከእንግዲህ ያሳለፍናቸው ጊዜያት ወደ ኋላ አይጎትቱንም።
ዲሞክራቶች የአየር ጥበቃን ለማሻሻል ሀብታሞች የሚከፍሉትን የግብር መጠን ለመጨመርና የመንግስቱን የጤና ጥበቃ መርሃ ግብር ለማስፋት ያላቸው እቅድ ግን ከሪፐብሊካኖችና ከፕሬዝደንት ዶናልድ ትራምፕ ጠንካራ ትችት ቀስቅሷል። ትራምፕ በዘመቻቸው ላይ ለደጋፊዎቻቸው አጠንክረው የሚነግሩት ይህንኑ ነው።
Yet there are those trying to implement socialism right here in the United States.
ሶሻሊዝምን እዚህ በዩናይትድ ስቴትስ ተግባራዊ ለማድረግም የሚሞክሩ አሉ። እንደገና ለእናንተ የምናገረውና ዓለምም እንዲሰማ የምፈልገው አሜሪካ በምንም አይነት ሶሻሊስት ሀገር እንደማትሆን ነው። ፈጽሞ አትሆንም።
የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ አስደሳች ክርክር ስፋት ያለው ፓርቲ አካል የመሆን ስሜት የፈጠረው ነው ይላሉ ናንሲ ፔሎሲ።
Welcome to the Democratic Party. We are not a rubber stamp for anybody.
ወደ ዲሞክራቲክ ፓርቲው እንኳን ደህና መጣችሁ። እኛም ማንንም በማህተምነት የሚጠቀምብን ፓርቲ አይደለንም። እኛ ብቻውን የቆመ ጥርብ ድንጋይም አይደለንም። ሆነንም አናውቅም። ማን ነው በዚህ መልክ የሚገለጽ ፓርቲ መምራት የሚፈልገው?
ዲሞክራቶች ርዕዮተ ዓለምን በተመለከተ የተከፋፈሉና በፓርቲው ውስጥም እርስ በርስ እንደሚጋጩ ለረጅም ጊዜ ሲነገርላቸው ቆይቷል። ላሪ ሳባቶ የፖለቲካ ተንታኝ ናቸው፣ ያስረዳሉ።
The humorist Will Rogers said it best way back in the 1920s. He said, "I believe
ይህን ሁኔታ እንደ አስቂኙ ዊል ሮጀርስ በደንብ የገለጠ የለም። እንደ አውሮፓ አቆጣጠር በ1920 ዓመተ ምህረት ላይ እንዲህ ነበር ያለው፣ የትኛውም የተደራጀ የፖለቲካ ፓርቲ አባል አይደለሁም። እኔ ዴሞክራት ነኝ። አሁንም እያየን ያለነው ይህንኑ ነው። በዴሞክራቲክ ፓርቲው ውስጥ ብዙ አንጃዎች አሉ። ሁሉም የሚወከሉት ደግሞ በአንድ በሁለት ወይንም በሶስት እጩ ነው።
የዲሞክራቲክ ፓርቲው ድምፅ ሰጪዎች በመጪው ዓመት የሚወክሏቸውን እጩ ፕሬዝደንት ሲመርጡ የሆኑ የራሳቸው መመዘኛዎች እንደሚኖራቸው ይታመናል። በብሩኪንግስ ተቋም አባሏ ኢሌን ካማራክ ገለጻ መሰረት
kind of young and aggressive and can you know has enough
በሀገሪቱ ላይ የተደቀኑ ፈተናዎችን መቋቋም የሚችል ወጣት ብርቱና በቂ ህዝባዊ ድጋፍ ያለው እጩ ይሻሉ። በዚህም በዚያም ፈጽሞ ከዶናልድ ትራምፕ የተለየ ሰው ይሆናል የሚፈልጉት።
ብዙ ዲሞክራቶች ይበልጥ የሚፈልጉት ግን አሁን ያሉትን ፕሬዝደንት በምርጫ የሚያሸንፍ እጩ ማግኘትን ይሆናል የሚሉት ደግሞ ሌላው የፖለቲካ ተንታኝ ጂም ኬስለር ናቸው።
If a candidate goes too far left with a Bernie Sanders type agenda, I think that candidate is
በእጩ ፕሬዝዳንትነት የሚቀርበው ተወዳዳሪ እንደ በርኒ ሳንደርስ አይነት ያለ አጀንዳ ይዞ ብዙ ወደ ግራ የሚገፋ ከሆነ በዶናልድ ትራምፕ የሚሸነፍ ይመስለኛል። ብዙ ዲሞክራቶች በዚያ አስተያየት ላይ ባንድነት የቆሙም አይመስለኝም። ከፖለቲካ ማንጻር ቢሆን አቋማቸው ይህ አይመስለኝም።
የቀድሞው የዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደን እና የቀድሞው የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ በቅርቡ ይህን በዲሞክራቶች የተጨናነቀውን መድረክ ሊቀላቀሉ እንደሚችሉ ሲገመት፣ በተፎካካሪዎች መካከል ቀድመው የሚካሄዱ ክርክሮችን ከወዲሁ በጉጉት እንዲጠበቅ እያደረጉ ነው።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ አንድ የአድማጭ ግጥም ደርሶናል። እንኳን ለ123ኛው የአድዋ ድል መታሰቢያ በዓል አደረሰን ይላል። ቴዎድሮስ አበበ ናቸው ከዚህ ከዋሽንግተን ያደረሱን።
የታደሉት የወረራው ግዙፍነት፣ የዘመቻው ትልቅነት፣ የትግሉ መራራነት፣ የድሉ ጣፋጭነት እየገረመኝ እያስተነቀኝ ለማወቅ ስሻ ምስጢሩን ወርቅ ለበስ ትርጉሙን ሆኖ አገኘሁት የጠለቀ ከጀግንነት የረቀቀ
ከሰማዕትነቱ ከመስዋዕትነቱ ጀርባ ከጦር ሜዳው ባሻገር ከትንቅንቁ አምባ ቃል ኪዳን ይዘው ነው የዘመቱ። እምነታቸውን አንግበው የጽናት ነጋሪት እየመቱ ጉልበታቸውን ያገዘፈው ወኔያቸውን ያጋለው ጦራቸውን ያሾለው ጎራዳያቸውን የሳለው ጋሻቸውን ያጠጠረው ጉዟቸውን ያከበረው እምነታቸው ነው ጽናታቸው የትውልድ ቃል ኪዳናቸው።
የነጻነት ውርስ ለማቆየት ባለራእይ ትውልድ ለማየት ፈልገው ነው የሞቱላት የቆሰለው የደሙላት
ለኢትዮጵያ የተሰዉ ለክብሯ በአድዋ።
ቴዎድሮስ እናመሰግናለን።
የአድዋ ድል መታሰቢያ ዝግጅቱ እንደሰማችሁት በዋዜማው ጀምሯል። ነገ የሚበዙ ዝግጅቶቻችን እዚሁ ላይ ያቆዩናል። ታዲያ አዲሱ በዜማ ብንሰናበት ምን ይመስልሃል?
ድንቅ ነው እንጂ አሁን ይሄ ይጠየቃል?
ወዲሁም አርብ ምሽት ነው።
ወዲሁም አርብ ምሽት ነው። አድዋም ነገ ነው። ዛሬ ዋዜማው ነው። ቅልጥ ያለው በዓል
መጠርጠር ግን ልትጠየቅ ነው። የዜማው ርዕስ ማስታወቂያ አንተ ፋንታ ሊሆን ነው። ዜማው መግቢያው ተጀምሯል።
ጥቁሩ ቴዲ
ትክክል ነው። ጥቁር ሰው በቴዲ አፍሮ። እኛ በኩል አድማጮች በዚሁ ተሰናበትን።
ደህና ደሩ። የትግርኛ ፕሮግራም ይቀጥላል። አዲሱ አበበና
አሉላ ከበደ ነን።
Mini le nu kale wada du asir mini le nu kale wada du asir mini le nu kale ikar Maria, 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 Ma